ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ጤናስጥልኝ አድማጮች እንደምን ሰንብታችኋል? ዛሬ ቀኑ ጥቅምት 5 ቀን 2015 ዓመተ ምህረት ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው የሀገራችን ሁኔታ በተመለከተ በወቅታዊ ጉዳዮች ላይ እንወያያለን። አሸናፊ ባለፈው ሳምንት አልመጣ ነበር፣ ዘንድሮ መጥቷል። ትንሽ የስልክ ችግር አለብን። ቢሆንም ይሰማሃል?
ይሰማኛል።
እንኳን ደህና መጣ። አንድ ሁለት ሰዎች ወደ አቻ ገባሁይ ብለው ጠይቀው ነበር። አልገባህም አለ አለብያቸዋለሁ። እንግዲህ አለ እስካሁን አለ። እንግዲህ የሀገራችን ሁኔታ በየጊዜው ተለዋዋጭነት ያለው ነገር ነው። ግን ትኩረትን የሰጠው አሁን የትግራይ በትግራይ የተከሰተው ግጭትና የተለያዩ ቦታዎች አሉት። የኑሮ ውድነት አለ። ፓርላማ ለመጀመሪያ ጊዜ ፓርላማው እንደሚከፈት ረስቸው በተከፈተ በሁለተኛው ቀን ማክሰኞ ለታ ነው ትዝ ያለኝና ምንም በምንም አይነት ነገር ጠፍቶ የነበርና ይህን ያለም ክትትል አላደረኩኝም። ግን እንደ አጋጣሚ ሆኖ ፕሬዚዳንቷ ሲ የተናገሩትን ነበር አንድ ሰው አስቀምጦት ያየሁትና ከዛ በኋላ ነው መከፈቱን የሚያወቁት። እንደው በሙሉ ነገራችን በሞትና በሰዎች ሞት መብዛትና መፈናቀል ጦርነቱን በመመልከት ሌላ ያገር ጉዳይን በሙሉ ረስተነው እንደ ሙያም በቀን በቀን መካተል የነበረብኝም ነገር እየሳትኩኝ መጥቻለሁ። ምን እንደነከኝ አላቀም። እንግዲህ ከዚህ ውስጥ ወጣለሁ የሚል ግምት አለኝ፣ አንተም ትወጣለህ የሚል ግምት አለ። እንግዲህ እንግዲህ ዋናው የአሁኑ ትኩረታችን አሁን 52-53 ቀን ለሁለት ወር ተኩል ሆኖ ሶስተኛው ጦርነት ይላሉ። እኔ ግን አንዱም የመጀመሪያውም የመጨረሻውም ወይም ደግሞ ቀጣይነት ያለው ነው እንጂ በቁጥር እንኳን መደማመር ባይቻልም፣ ግን ትግራይ ላይ ያሉ ሁኔታዎች አሉ። ግጭቱን በተመለከተ አደርቃይ፣ ቆቦ፣ ሞጃ፣ ሽሬ ግንባሮች ምና ሁኔታዎች አሉ። አሁን ደግሞ ዛሬ ሶጣ ያዳመጥኩኝ የነበረው ማን ነው አላማጣ እና ወደ
በእንትን በኩል በዋግ
በኩል ደግሞ የሚል ሌላ ነገር አለ። እና እንደው ሁሉን ነገር ስትመለከተው ችግሩ እየበዛ ነው እንጂ እያጠር አልመጣም። የአውሮፕላን ድብደባው እንደቀጠለ ነው። የአይሲአርሲ አንድ ሰው ሞቷል፣ አንድ ሰው ቆስሏል። ሁለት ሰላማዊ ትግራይ ሰዎችም ተገሏል በአውሮፕላን ጥቃት ትላንትና በደረሰ እና ምናልባት እንግዲህ የውጭ ሀገር ሰዎች የራሳቸው አካል ሲጎዳባቸው ምናልባት ትኩረት ይሰጡታል የሚል ግምት አለኝ። ለማንኛቸውም የትግራይ እንደ ግጭቱን ስትመለከተው ያሉ ሁኔታው ምን ይመስላል? ምን እናየህበት? ምን እናገኘህበት? እስቲ ከዛ እንጀምር።
እሺ፣ እንግዲህ ብዙም እንትን የለኝም እዚህ ግንባር ላይ ዛሬ ወደዛ ልፋለ ወደዚህ ልፋለ የሚለው ነገር ብዙም ዋጋ የሚሰጠው አይመስለኝም። ግን ያው እንግዲህ በሶስት ሳምንት ውስጥ ነው መቀሌ እንደርሳለን ብሎ ዘመቻ ከፍቶ የነበረው ጥምር ኃይል የኤርትራ እና የኢትዮጵያ መከላከያ ኃይሎች እና ሌሎች ብዙም ጎልቶ አልታየኝም። ኮርስ የአማራ ግን በተወሰነ ደረጃ ውርውር በሚል ደረጃ ያሉ ይመስለኛል። እንግዲህ ያው እየተዋጉ ነው፣ የትም አልደረሱም። ግን በሰሜን በኩል በሰሜን በሰሜን ምዕራብ በኩል የኤርትራ ቆላማውን የሽራሮ አካባቢ ሜዳ ነው ኤርትራ ከወጣ በኋላ ያንን ሜዳማ አካባቢ ስለሆነ ምናልባት ቲዲኤፍ እንደሱ አይነት ቦታ ላይ መዋጋት የኤርትራ አውሮፕላን ብዙም ስለማይጠቀም ድሮን ደግሞ ከዛም ጥርጥሮች ስለሆነ የአውሮፕላንም ድብደባ ስላለ ለአርቲለሪም ስለሚጋለጥ ሜዳማ አካባቢዎችን የሚመርጣቸው አይመስለኝም። ለዛ ይመስለኛል ሽራሮ በቀላሉ ያዙት። ከሽራሮ አልፈው ግን ብዙ ርቀት መሄድ አልቻሉም። በተለይ ወደ ደቡብ መግፋት አልቻሉም። ወደ ምስራቅ ያኔ ኤርትራን ድንበር ይዘው ነው በተወሰነ ደረጃ የሚሄዱት። እንግዲህ በዛ ግንባር እንኳን ጦርነት ተጀምሮ ብዙ ጊዜ ነው። የአፋሩ እንደገና ጀምረውታል። ከትላንት ወዲያ አካባቢ እንደገና ጀምረውት ነበር። በዚህ በአፋር በኩል ብዙም የመጀመሪያው ፌል አድርጓል። የአሁኑም የት ጋር እንደደረሰ አይታወቅም። ግን ከአፋር ህዝብ ተቃውሞ እየገጠመው ነው። ይህ ተቃውሞ የኤርትራንም የኢትዮጵያ መንግስት የሚመለከት ነው። ምክንያቱም አፋር ትግራይ ላይ በሚከፈተው ጦርነት ምንም ፍላጎት የለውም። የእሱ ጦርነት አይደለም፣ ግን መሬቱን የጦር ሜዳ ስለሚያደርጉበት ለአደጋ ይጋለጣል። በዚህ ምክንያት የተቃውሞ ጭምጭምታዎች እየጀመሩ ነው። ገና ኢንፋንት ነው ተቃውሞ፣ ግን ሊቀጥል ሊደራጅ ይችላል። ምክንያቱም አፋር ውስጥ የትግራይን ጦርነት የሚቃወሙ የፌዴራሊስት ኃይሎች የሆኑ መንግስት ላይ ጥርጣሬ ያላቸው ከፌዴራሊዝም ጋር በተያያዘ ወደ ሁለት ድርጅቶች አሉ። አንድ የአፋር ፌዴራሊስቶች የፌዴራሊስት ኃይል ነው ምናምን ይባላል። አንድ የአፋር ነጻ አውጪ ንቅናቄ ወር ግንባር ይባላል። እና ህዝቡን በቀላሉ ሊያደራጀው ይችላል። እና ኢንፋንት ተቃውሞ አፋር አካባቢ እየታየ ነው ከዚህ ከኤርትራ ኃይል መምጣት ጋር በተያያዘ። በአጠቃላይ ዙሪያውን የተደረጉት መቀሌ እንደርሳለን የሚለው ግን ከዛ ከተነሳበት እርምጃው ፈጣን አለ ሁሉም ሁሉም ጋር እንግዲህ ዛሬ የሰማናቸው ወደ አላማጣ ገባን የሚል ወሬ ሲያወሩ ይሰማል። ግን እዛው ድንበር ላይ ያለች አንድ ከተማ ነው። ከተማም የምትባል አይደለችም። እዛ ጋር ነው ያሉት። ግን ያው ፎቶግራፍ እያሳዩ አላማጣ ወረዳ አላማጣ ገባን የሚል ነገር መፍጠር ይፈልጋል። እኔ ውሸቱ ለምን እንደሚፈልጉላ አይገባኝም። ከዚህ ጋር በተያያዘ ሌላው ዛሬ ደግሞ የሰማነው በዋግ በኩል አሁንም ወደ ኮረም መንገድም አለ። ያንን መንገድም እየሞከሩ ነው። እንግዲህ ሙከራዎች አዲስ አይደሉም። ምናልባት በእናንተ አቆጣጠር ከታህሳስ 24 ከነሐሴ 24 ጀምሮ ያለ ነገር ስለሆነ ውይ ተጀመረ እኮ መቀሌ ሊደርስ ነው ምናምን የሚል ነገር አይፈጠርብንም። ያዝም ይህን ሁሉ ጊዜ ተዋግተዋል። ኦፍኮርስ ውጊያው በጣም ረጅም ጊዜ በወሰደ ቁጥር የትግራይ ኃይሎች እንደ ኤርትራና እንደ ኢትዮጵያ መንግስት የመሳሪያ አቅርቦቱ የቁምቡላው ጥይቱ እንደ ልብ አይደለም የሚሆነው። የሎጂስቲክስ ችግራቸው አቅርቦታቸው የተለያየ በጣም የተለያየ ነው። ትግራይ በጣም ውስን ስለሆነ ጦርነቱ በጣም በተራዘመ ቁጥር ኤግዞስት እያደረጉ ሊመጡ ይችላሉ ተብሎ ይገመታል። እንደውም አሌክስ ዶዋል የጻፈው ሙሉን አላነበብኩትም፣ ግን የዛ አይነት ቶን ያለው ነገር አይቻለኝ። እንግዲህ ለወደፊት ምን ሊሆን እንደሚችል ባናቅም እስካሁን ድረስ ግን እየተከላከለ ነው። እኔ እንደሚታየኝ ግን በዚህ በኮንቬንሽናል ዋሩ በኮንቬንሽናል ጦርነቱ ኤግዞስት ቢያደርግና መዋጋት ባይችል እንኳን የትግራይ ህዝብ ሬዚስታንስ እምቢተኝነት ይቆማል ማለት አይደለም። ወይም ደግሞ የመንግስት ከትግራይ ህዝብ ፍቃድና ፍላጎት ውጪ መቀሌ ገብቶ ሰላማዊ የሆነች ትግራይን ያስተዳድራል ማለት አይደለም። እንደውም አቅጣጫ የሌለው በመላው ትግራይ የሚካሄድ በመሳሪያም የተደገፈ የጎሪላ እና የከተማ ተቃውሞዎች ስለሚሆኑ መቀሌ እንዲገቡ ካዩአሊቲ የሚያሳዝን የትግራይ በብዛት ይጎዳል፣ ብዙ ሰው ይጨፈጭፋሉ እንጂ ምንም የሚያመጡት ነገር አይኖርም። እነሱን እንዴት እንዳልገባቸው እና መቀሌ መድረስ ለምን ኢንድ እንደሚመስላቸው አላውቅም። ከዚህ በፊት ገብተው አይተውታል እኮ። ከዛ የተለየ ምን ይደገማል ብሎ እንደሚጠብቁ አልገምትም። እንደው አሌክስ ደዋል እንደሚለው ለሀምሳ ሌሊትና ሌትና ቀን በተደረገበት ጋ ኤግዞስት እያደረገ ኮላፕስ ሊያደርግ እንኳን ቢሆን ትግሉ ይቆማል የሚል ነገር አይደለም። እንትና ጥሩ አድርጎ ገልጾታል። ጻድቃን ባለፈው አንድ በስብሰባ ላይ በቨርቹዋል ምስል ገብቶ ያደረገው ላይ በኮንቬንሽናል ጦርነቱ ረጅም ጊዜ እንዲቀጥል መንግስት ይፈልጋል። ረጅም ጊዜ ከቆየ ትግራይ በኮንቬንሽናል ውስጥ መቆየት ሊያቅተው ይችላል። ይሄ ማለት ግን ሬዚስት ማድረግ ያቆማል ማለት አይደለም። ወደ ጎሪላ ጦርነት ይሄዳል። አልቲሜትሊ ያሸንፋል ነው ያለ።
ችግሩ እኮ
የዛ አይነት ነገር ቢፈጠር
ከዚህ በፊት ያወራ ነው አለ የጦርነቱ እንትኑ ቀርቶ የትግራይ ጉዳይ የሆነ ይመጣል። የኤርትራ ጉዳይ እንደተባለው ባለፈው ሁለት ሳምንት እንደሰማውራ ነበርና የትግራይ ጉዳይ ሆኖ ይመጣል እና እዛ ደረጃ ልጅ አሁን ደርሷል ማለትም ትችላለህ። በተለያየ መልኩ ስትመለከተው እዛ ላይ ከደረስን በኋላ ይሄ ለመንግስት ላለው መንግስት ብቻ ሳይሆን ለወደፊቱ ኢትዮጵያም በጣም ችግር ሊያመጣ የሚችል ነው። መንግስት ጦርነቱ ቆሞ ማን ባለፈው ሳምንት ያወራሁበት ነበር ለብዙ ሰዎች ወደ በጥያቄ የሚያቀርቡት መንግስት የጦርነት ላቆም ብሏል እና መፈራርም ጦርነት እንዲቆም ሲስፋየር ማድረግ ይፈልጋል። መንግስት ሲስፋየር ካደረገ ወደ ድርድር ነው የሚገባው። ድርድሩ በማንኛውም ሰዓት ሊቆምና ሊዘገይ ይችላል። መቆሙና መዘግየቱ ደግሞ ለትግራይን ክልልና የትግራይን ክልላዊ መንግስትና ህዝቡን የሚጎዳበትና አሁን እያደረገ ያለውን ከቦ ማስጨነቅን የሚለውን እድል ይሰጠዋል። አሁን ብዙዎቹ የለም ጦርነት እንዲቆምለት የሚፈልግበት ዋናው ምክንያት ነው። ጦርነቱን ተዋግቶ የማሸነፍ እድል ይኖራል የሚል ግምት የለኝም አሁን ስመለከተው። እንደውም ምክንያቱም አሁን የኤርትራ ጦር የኢትዮጵያ መከላከያ ሰራዊት ሚሊሻ ያማራ ልዩ ኃይል ያማራ ሚሊሻ ኮሮሚያም አሁን ልዩ ኃይል መጥቷል ነው ሚሊሻ ገብቷል የተባለ እነዚህን በሙሉ ጨምረህ አውሮፕላን ጨምረህ ድሮን ጨምረህ እንግዲህ ተከታታይ 50 ምናምን ቀኖች ውጊያ ላይ ናቸው። ውጊያ ላይ ሲሄዱ ሽራሮ ላይ እንደውም ሽራሮ ራሱ ጥያቄ ውስጥ እየገባ መጥቷል። ግማሽ እንጂ ሙሉ ለሙሉም ተይዟል የተባለም ነገር የለውም። በኤርትራ ድንበር አካባቢ ያለው ነገር እንትን ያደረጋልና በዛው መጠን ግን የሰው የመከላከያ እነዚህ ተዋጊዎቹ ከትግራይ ክልላዊ መንግስት ጋር እየተዋጉ ያሉት ከቲዲኤፍ ጋር እየተዋጉ ያሉት ግን ቁጥራቸው እየመነመነ በመማረክም በመሞትም በመቁሰልም አደጋ ላይ ያሉበት ሁኔታዎች እየበዙ ነው የመጡትና የማሸነፍ ድሉ በጣም የመነመነ ነው የሚል ግምት አለኝ። እኔ እንደው ስመለከተው ልሳሳት እችላለሁ። ወታደራዊ እንደው ዝም ብለህ ግን እንደው ዝም ብለህ ስትመለከተው ከህዝብ ጋር የምታደርገው ፍልሚያ ሁልጊዜ ችግር አለው። ህዝብን ማሸነፍ ስለማይችል ብዙዎች የሚመለከቱት እንደ መሳይ መኮንን ያሉ 5 ሚሊዮን ህዝብ ለ100 ሚሊዮን ህዝብ ብሎ እንዳስቀመጠው አይደለም ያለው ሁኔታ አይደለ ጦርነት እንደሱ አይደለም። እና አሁን ባለው ሁኔታ ስትመለከተው ነገሮቹ እየከበዱ ለመንግስትም እየከበዱ የራሱም ኃይል እያለቀ ነው። በኤርትራ በኩል ሲታይ ደግሞ የኤርትራ መንግስት እስከዛሬ ድረስ ያድርግ የነበረው ከኢትዮጵያ መከላከያ ሰራዊት ከሚሊሻው ጀርባ ሆኖ ነበር ይዋጋ የነበረውና ከፍል ለፊት የሚጋፈጠው የኢትዮጵያ ሰራዊት ነበር። ያም የኢትዮጵያ ሰራዊት ተማርኮ ሞቶ ማልቆ አሁን ምን ሆኗል? የኤርትራ ሰራዊት ራሱ የተጋልፈጠ መጥቷል። አሁን ባለፈው ሳምንት የወጡት ቪዲዮዎች ስትመለከት ሽማግሌዎች አባት ጦርን ምንላቸው አይነት ነገር ለኤርትራ ነጻነት የተዋጉት ሰዎች ሳይቀር ጦር ሜዳ ላይ ያሉበት፣ ከዛ ደግሞ ከመንገድ ላይ ታፍሶ ደግሞ የወጣ የኤርትራ ወጣት ልጅም እዛ ቦታ ላይ አለ። እና ይህንን እንትን በማድረግ ያው ኢትዮጵያም በተጓዳኝ በተዘዋዋሪ መንገድ ብሔራዊ ውትድርና የሚለው ነገር ውስጥ እየገባን ያለበት ሁኔታ ላይ ነው። ግን ከዛ ከሜዳው ላይ እንደው ያየናቸው ነገሮች ስትመለከት የኢትዮጵያ ሰራዊት ብቻ ሳይሆን የኤርትራዎቹም አሁን ገፈቱን እየቀመሱ መጥተዋል። ይህንን በሚሆንበት ጊዜ አሁን ያለ የሌለ ኃይላቸውን እየተጠቀሙ ያሉበት የመጣ ይመስለኛል። እና ከራሳቸው ከነበሩበት ከሰላሳ ዓመት ታገልን ብለዋል ካሉት ኤርትራኖች እነዛ አመራሮች ስላሉ ከራሳቸው ትግል እንዴት አልተማሩም? ህዝብ ያሸንፋል ብለው ወጥተው አሸነፍን ብለው እንደተቀመጡት የትግራይን ህዝብ ማሸነፍ እንደማይቻልም ለምን አልተገነዘቡትም የሚልም ራስ የምጭራቸው ጥያቄዎች ማነሳቸው ጥያቄዎች አሉ። በነገራችን ላይ ባለፈው ሳምንት ብቻዬን ማይክሮፎኑን አግኝቼ እንደ ቁጭ ብዬ ስዝናናበት ነው ያልኩትና የቆየሁትና እዛ ላይ የተናገርኳቸው ነገሮች አሉ። አሁን በድጋሚ ለመድገም የምፈልገው ነገር አለ። የኤርትራ መንግስት የኢትዮጵያ መንግስት የኤርትራን መንግስት ይዞ የራሱን ሰው እንደገደለ እየገደለ ምን እየጨፈጨፈ እንዳለ ተናግረናል። ትግራይን ለመጨረስ የሚባለው ነገር ወዲያ ወዲህ የማልበት ትግራዎቹ ስለተናገሩ ሳይሆን እኔም የማየው በአይን በምናየው ነገር 30 ጁንታ ይዛለሁ ብለህ የትግራይ ህዝብ ላይ ቦምብ መጣሉ ብቻ ሳይሆን መተኮሱ ብቻ ሳይሆን ቤት ማቃጠሉ ብቻ ሳይሆን ሴቶቹ ላይ ህፃናቱ ላይ የተደረገው በደል ብቻ ሳያንስ ግን በረሃብ እንዲያልቁ ስታደረግ 20 ሰው ለመግደል ለመያዝ አይደለም። ያ ህብር ያ የትግራይ ህዝብ ተጨንቆ ተርቦ ሲቸግረው አሳልፎ ይሰጥልናል የሚል ነው። ስለዚህ ችግሩ ያለው አንተ ይህንን ካላደረግ አደረጋል ብልጽግና ስላልገቡ ከህወሓት ጋር ተጣልዳን ከትግራይ ክልላዊ መንግስት ጋር ተጣላን ያለው አብይ አህመድ ጠቅላይ ሚኒስትር አህመድ ያሉት ጠቅላይ ሚኒስትሩ አሁን በተዘዋዋሪ መንገድ ደግሞ ጁንታውን ካላመጣህ እኔ ደግሞ ምግብ አልሰጥህም እያሉን ጠቅላይ ሚኒስትሩ። ስለዚህ አሁን ጦርነቱ ያለው ከትግራይ ህዝብ ጋር ነው። ስለዚህ ይሄ ነው የትግራይን ህዝብ ለመጉዳት ነው ለመጨረስ ነው የሚባለው የሰዎች አመለካከት ከየትም ከየትም መጣ በዚህ ምንትን የሚባለው ይሄ ነውና ይህን እንዲመለከቱ ትፈልጋሉ። ግን በዛው መጠን እዚያ አንዳንድ ሰዎች ከኢትዮጵያኖች ጋር ይሄ አንድነት ኃይል ኢትዮጵያ አንድነት ኃይል የሚባለው ኢትዮጵያን እያፈረስ ያለው ኢንተሌክቹዋል ወይም ምሁራን እንበላቸው ወይም ደግሞ የፖለቲካ መሪም እንበላቸው ምች ለማንኛቸውም የአንድነት ኃይሉ ጋር አብረው የሚሰሩ ኤርትራውኖች አሉ። ሰልፍ እንሰለፍ የሚሉ የኤርትራን ባንዲራ የሚያንሸባርቁ ስለ ኤርትራ ትልቅነት የሚያወሩ እነዚህ ሰዎች ማቆም መቻል አለባቸው። እኔ ባለፈውም ተናግሬ አሁን ደግሜ እናገራለሁ። አሁን ሰሞኑን ያየሁት አይታችሁታል የሚል ግምት አለ። ካላያችሁት ምንም ነገር አልደበቃ። ዛራ ሚዲያ የሚባል አለ። ትግርኛውንም አማርኛውንም ታዳምጣላችሁ። ግቡና የኤርትራዎችን ስቃይ ተመልከቱ። እናንተ የኢሳያስ አፈወርቄ ደጋፊ ሆናችሁ መደገፋችሁ እኔ ችግር የለኝም። ኢሳያስ አፈወርቄን በደገፋችሁ ቁጥር ግን የኢትዮጵያን ኢትዮጵያኖችን እየገደላችሁብን ያላችሁት ያ በምን ማለት ነገር ዝም ተብሎ መታለፍ የለበትም። የእናንተ ከኢትዮጵያኖች ከሌ አንድነት ኃይል ጋራ ወያኔ እናወርዳለን ከሌ እናወርዳለን እናወጣለን የሚባለው ነገር የራሳችሁ ጉዳይ፣ ምንም ችግር የለኝም። ችግር የሚመጣው ግን ከነሱ ጋር ተንጠላጥላችሁ የኢሳያስ አፈወርቄን አላማ ለማስተማድረጉት ጥረት ግን መቆም አለበት። ይሄንን ደግሞ የኢትዮጵያ አንድነትን እናስከብራለን የምትሉ ኢትዮጵያኖች በተለይ አማርኛ ተናጋሪ ወገኖቼ ዘመዶቼ ነው በደንበኛ እንትን ማረገው ይሄን ነገር ማቆም መቻል አለባችሁ። ኢሳያስ አፈወርቄ እንደውም የተናገረው አለ አንድ ቪዲዮ አለችኝ እሷ እንደምን ፈልጌ ካገኘኋት አሁን አጫውትላችኋለሁ። ከአማራ ጋር እንኳን መቆም አብሮ መኖር መለመን አይቻልም። ሀገር አፈርሳለሁ ያለበት ቪዲዮ ኦዲዮ አለ። ከአንድም ሁለት ሶስት ጊዜ አጫውተኗል። ማጫወት ካስፈለገ እናጫወተዋለን። ዛሬ ካገኘሁት ያደርገዋለሁ። ከፕሮግራሙ ከመለ ይህን መመልከት መቻል አለባችሁ። እነዚህ ሰዎች የኤርትራን ጥቅም ነው የሚያስጠብቁት። በወያኔ ስም ወያኔን በማጥፋት ስም ኢትዮጵያን እያደሙ ነው ያሉት። በወያኔ ስም ወያኔ እናጠፋለን በሚል ስር ኢትዮጵያን እየበተኑ የኢሳያስ አፈወርቄን ስራ እየሰሩ ነው ያሉት። ለራሳቸው ህዝብ ያልሆኑ ናቸው። ይሄ ወገኑ ለወገኖች ነው። ለእናንተ ደግሞ ለኤርትራናችሁ እኔ ችግር የለኝም። ኢሳያስ አፈወርቄ መደገፋችሁ አያገባኝም። እኔ እንደውም እንደፈለጋችሁ አድርጉት፣ ምንም ችግር የለኝም። ግን በዛው መጠን ያን በምታደርጉበት ጊዜ ወገኖቻችንን ስትጎዱ ስመለከት ግን ዝም ብዬ አልመለከትም። እንደ ሰው ደግሞ ላስብ ከተባለ ደግሞ የኤርትራ አሁን በጦርነት ላይ የተጋፈጡት አባት ጦሮች ሽማግሌዎቹ ጠና ያሉት ከነሽበታቸው ከነምናቸው ያየናቸው አይታችኋቸዋል ብዬ ገምታለሁ። እነዚህ ሰዎች ለኤርትራ ነጻነት ብለው 30 ዓመት ተዋጉ። በማረፊያቸው ጊዜ አሁን ከሱዳን፣ ከጅቡቲ፣ ከየመን፣ ከኢትዮጵያ ያልተዋጉ አዋክቶ እነዚህ ሰዎች በረፍት ሰዓታቸው እንደገና ጦርነት የጋፈጣቸው ናቸው። ስለ እነሱ ማስቡላቸው። ስለ ኤርትራ ወጣት አስቡ። የዛሬ 30 ዓመት ኢትዮጵያ ኤርትራ ታድግልኛለች አገሬ ብሎ ያለው ወጣት እየተሰደደ ነው ያለው። ስለዛም ወጣት ተመልከቱ። ያ መሰደዱ ብቻ አይደለም፣ እየተገደለ ነው በየቦታው ያለው። የባህር ራት ምሳ እየሆነ ነው ያለው በየቦታው። ኩላሊቱ እየተሸጠ ነው በኤርትራ ጀርናሎች ሀብት። ሁለቱ የኤርትራ ሰው አዘዋዋሪዎች አንዱ ሁለቱም ከኢትዮጵያ ነው። በነገራችን ኢትዮጵያ ተደብቀው አንደኛው ለጣሊያን መንግስት አንደኛው ለኔዘርላንድ መንግስት ተሰጥቷል ባለፈው ሳምንት። ይሄን እነዚህ ኤርትራውን ወጣቶችን ከቦታ ቦታ ያጉላሉ። ሀብታቸውን ያዘረፋቸው ህይወታቸውን የቀጠፉት ሰዎች ናቸው። እነዚህን ሰዎች መቋቋም ሲገባችሁ እናንተ እያደረጋችሁ ያላችሁት ወያኔን አጠፋለሁኝ በስመ ወያኔ ግን ኢትዮጵያን አጠፋለሁኝ ከኢትዮጵያ በላይ እንሆናለን የምትሉ ሰዎች መቆም አለባችሁ። ይሄንን በየሳምንቱ እናገራለሁ፣ በየሳምንቱ አስታውሳችኋለሁኝ። ይህን የማታደርጉ ከሆነ ለእግዚአብሔር ነው የምሰጠው። ሄጅር ከእናንተ ጋር ጦርነትም አልገምጥም። ይህን ያነሳውበት ባለፈው ሳምንት እንደዚህ ብቻዬን አግኝቼ ማይክሮፎን እንደ ልቤ ስጮህ ነበረና አንድ ሁለት ሰዎች ጥያቄ አቅርበው ነበረና በዛውም እግረ መንገዴንም ለማስተካከል ብዬ ነው። እና ይሄ እኔ ስለ ኤርትራ ኢሳያስ አፈወርቄ ደጋፊዎች ጉዳይ አይደለም። ደግፉት፣ ለራሳችሁ ይሁን። ግን ኢትዮጵያን በሚጎዳ መልክ አታድርጉት። ካደረጋችሁ ትናገራለሁ። አንድ ሁለተኛ፣ ሰው ለመሆን ሞክሩ። ሰው ለመሆን ሞክሩና የሚሞተው ኤርትራዊ የሚሰደደው ኤርትራዊን ስለ እሱ አስቡለት። እኔ ስለሚሰደደው ስለሚሞተው ወገኖች እየተናገርኩኝ እያሉ እናንተ ተናገሩለት። እናንተ እየተናገራችሁ ያላችሁት ወያኔ እናጠፋለን ነው። አታጠፉትም። እሱን እነግራችሁ አታጠፉትም። እስከ ዛሬ ሊያጠፋው የሚችለው አንድ ብቻ አንድ ኃይል አለ። ወያኔን ሊያጠፋው የሚችለው የትግራይ ህዝብ ነው። አለቀ። ሌላ ነገር የለውም። ይሄን ለማለት ነውና እዛው ግረ መንገዴን እንትን ላድርገና ኢትዮጵያ ላይ የብሔራዊ ውትድርና የተጀመረበት እየተነገረበት ያለው ሁኔታ ነው። በጣም የሚያስቀው ግን ጠቅላይ ሚኒስትሩ ሲናገሩ ብሔራዊ ውትድርና አይደለም ግን ሶስት ሁለት ወር ሶስት ወር ካላገለግላችሁ ትምህርት ቤትም ስራማን አንታገኙም ይሚላል። በሌላ መንገድም ነው ማገልገል አለብን አይደለም ያደለን ይሄ ነው አይደለም። እና የኤርትራ በዛው መጣ ኤርትራም እንደዚህ እየታፈሱ የአስመራ ፒክቸሮች ባለፈው 2 3 1 5 6 ፎቶግራፎች ያያዩ ነበር። ከተማይ ተወረረ ይመስላል ተወሯልም ቤቶች እየታሸጉ ናቸው ያልተያል ሄደ የጣፋ ተለው ወደ ጫካ እየገቡ ናቸው ኤርትራውኖች ቤታቸው እየታሸገባቸው ነው ንግዳቸው እየታሸገባቸው ነው። ይሄ ኢትዮጵያ ውስጥ መጥቷልና ኢትዮጵያ ከኤርትራ ብዙ ነገር እየተማረ የኢትዮጵያ መንግስት ነው ኢትዮጵያ አይደለችም። አሁን ያለው ኢትዮጵያ መንግስት ያየ ጠቅላይ ሚኒስትሩ መንግስት ከኢሳያስ አፈወርቂ ብዙ ነገር እየተማሩ አገር እየወደቁ ነውና እሱን በእግረ መንገድ ልሳልጭ እንደው ሳረሰው ልባል ብዬ ነው ቀጥልበት።
እሺ እዚህ ጋር እንደጭር ባጭር ማለት እንፈልገው ነገር
ሰዓት ከነ ስርኩ ቢቀር
ኤርትራን
እሺ ሰዓት ከነ ስርኩ ቢቀር ታልኩኝ
እሺ አይ ችግር የለውም አጭር ነገር ነው ያለኝ።
ኦኬ እሺ
ብዙ ሰው በተደጋጋሚ ብዙ ቦታ ጋር እየተነገረ ነው የኛ ሀገር ሰው ችግራቸው መረጃ ሲሰሙ የሚፈልጉትን እንጂ ሁለቱን አይደለም የሚፈልጉት እንጂ የብዙ ተንታኞች ገለልተኛ ተንታኞች እና ኤርትራ ወደ ኢትዮጵያ የኢትዮጵያ ጦርነት ውስጥ መግባት የፈለገበት ምክንያት ትክክል እየተናገረ ነው። ኢትዮጵያ መቆጣጠር ይፈልጋል። ኢትዮጵያ መግዛት ይፈልጋል። ልክ ኤርትራ ላይ እንደነገሰውና ላለፉት 32 ዓመታት እንደኖረው የቀረውን እድሜውን ኢትዮጵያ ላይ ሊነግስ ከዛ በኋላ እንዲወርሰው ያዘጋጀው ልጁ ኢትዮጵያና ኤርትራን አንድ ላይ አድርጎ እንዲገዛ ይፈልጋል። ከዛ በኋላ የኢትዮጵያን አቅም የህዝቡን የኢኮኖሚውን ይህንን ከያዝኩ ቀጠናውንም መቆጣጠር ይችላሉ ብሎ ያስባል። ይሄ ነው መድረሻው። አብይ አህመድን ስለሚወደውና ስለሚደግፈው፣ ብልጽግና ፓርቲ ስለሚወደውና ስለሚደግፈው አይደለም። ህወሓትን የሚፈራው ህወሓት እስካለ ድረስ የተደራጀ ህዝብ ነው። የተደራጀ ነው፣ የነቃ ነው፣ ፓርቲው ጠንካራ ነው። የትግራይ ህዝብ ራሱን መከላከል ይችላል። ይሄ ህዝብ እስካለ ድረስ በዚህ ላይ በዛ በኩል አልፎ ነው ወደ ተቀረ ኢትዮጵያ የሚሄድ። ይሄ ኢትዮጵያን የመግዛትና እንደፈለገ የማድረግ ህልሙ አይሳካለም። ስለዚህ ነው ህወሓት መጥፋት ያለበት የሚለው እንጂ የአማራ ፍቅር፣ የብልጽግና ፍቅር፣ የአብይ ፍቅር አይደለም። ይህንን ሁሉም ሰው ነው የሚረሳው። ይህም ምን በጣም ብዙ ጥልቅ የሆነ የፖለቲካ እውቀት አይፈልግም ይህንን ነገር ለማረዳት እና ብዙ ሰዎች ግን እኛ ሀገር እየተማረውም ጭምር የሚፈልገውን ነገር ሁሉም ሰው ይነግራል እኮ ገቧል መቀሌ ነገ ይገባሉ ተብሏል። ይህ የሰማው እንዴ እየተወራ በሌላ በኩል ያለው ስንታ ለሱ ፕሮፓጋንዳ ነው ይላል። እሱማ የሆነ ፕሮፓጋንዳ የሚፈልገውን ብቻ ነው ሰው የሚሰማው። እንደዛ ሆኖ እንጂ ጀኔውን ሆኖ ለተፈተሰው ኢሳያስ ህወሓትን ማጥፋት የሚፈልገው ቀጥሎ ኢትዮጵያን ባህር ያለማት ሌላ ለምንም አይደለም። ኢትዮጵያ እንድትድን አጥቃን ጥሩ አድርጎ ጉንሶሳል። ኢትዮጵያ እንድትጠፍ ከተፈለገ አሁን እኮ ችግሩ ምን መሰለህ? ይሄንን ሲያደርግ ሌላው ብሬዚስ ያደርጋል። ኦሮሞ ይመጣ ራሱን በራሱ ማስተዳደርን ያጣጣመ ከነ ጉድለቱ ዴሞክራሲን ያጣጣመ ህዝብ ነው። ሬዚስት ያደርጋል።
እሺ
ሲዳማው ሬዚስት ያደርጋል፣ የቀረውም ሬዚስት ያደርጋል። ስለዚህ ኢሳያስ
አንድ ጊዜ አንድ አሸናፊ አንድ ጊዜ ሄሎ ሬዲዮ ነው
ይቻላል
አጠራ አርጉት። እሺ
እሺ አስተያየቴ ምንድነው የኢትዮጵያ ፕሮግራም ነው አይደል የሚተላለፈው
ኢትዮጵያ ነው። አዎ
መፍትሄ ከእናንተ በኩል መፍትሄ ሲቀርብ ሰምቼ አላውቅም። መፍትሄው ኔጌቲቭ አድቨርታይዝመንት መስጠት ነው ወይ ህዝብና ህዝብ ጋር እንዲታረቅ ማድረግ ነው? ህዝብና ህዝብ እንዲታረቅ ለምን ጥረት አታደርጉ? ምንሰማው ሁሉ በቃ እንደዚህ ሆነ ነው። ግን የሚያስታርቅ ነገር አለ ለምን አትፈልጉም? መፍትሄ ለምን አትፈልጉም? የትግራይ ህዝብ የኢትዮጵያ ህዝብ ነው። እና ይሄንን ህዝብ ለማስታረቅ ጥረት መታረቁ የትግራይ ህዝብም ይተርፋል የኢትዮጵያ ህዝብም ከሳይክል ኦፍ ጦርነት ይመለስ ይተርፋል ብዬ አስባለሁና ይሄን ለመስጠት ነው። አመሰግናለሁ።
በጣም አመሰግናለሁኝ።
በጣም የሚገርም አስተያየት።
እሺ
እኔ እንደዚህ የሚያስብ ሰው ከሰማው ብዙ ጊዜ እና በጣም የሚገርም ነው። እኔ በጣም አመሰግናለሁ ለአስተያየት። ምክንያቱም እኔ ቆይቻለሁኝ።
አዎ
እንደዚህ አይነት የማስታረቅ ነገር ሲናገር ከሰማ እኔ ልቤ ውስጥ ያለው እሱ ነው። ግን ዜና ላይ ስለምናተኩር እንጂ በእውነት ልቤ ውስጥ ያለው ነገር ሁለቱንም ህዝብ ማትረፍ ሁለቱ አንስተነዋል እኮ ባለፈው። እንደው ወደ ሌላ አጀንዳ እንዳንዴ ከዚህ ተነስተን እንጂ የኢትዮጵያ የሶስት ሺህ ዘመን ታሪክ ሲነሳ የሁለቱ ህዝቦች ታሪክ ነው ያለ። የኢትዮጵያ መሰረታዊ የሆኑ ነገሮች የሁለቱ ህዝቦች ታሪክ ነው። የኢትዮጵያ የመንግስት ስርዓት የሁለቱ ህዝቦች ታሪክ ነው። የኢትዮጵያ የመንግስት ስርዓትን በመጠበቅ ሞራሊቲን በመገንባት ትልቅ ድርሻ ያላት የኢትዮጵያ ታሪክ መገለጫ የሆነችው ቤተክርስቲያን የሁለቱ ህዝቦች ታሪክ ነው፣ ኦርቶዶክስ ቤተክርስቲያን። እነዚህ ሁለት ህዝቦች በዚህ ሁኔታ መጋጨታቸው ለሌላ ሶስተኛ አካል ከመጥቀም ውጪ ሁለቱም ማያተርፍበትም። ስለዚህ ሁለቱ ህዝቦች ይሄንን ነገር ማወቅ አለባቸው የሚለውን ባለፈው አንስተነዋል። ግን ኒውስ ላይ ስለምናተኩርና ኒውሶችን ስለምንሰጥ እንጂ በእውነቱ በጣም ትልቅ አስተያየት ነው። በጣም ነው ደስ ያለኝ።
ትልቅ አመለካከት ነው። እኔ
ተስፋ ይፈጥርብኛል እንደዚህ አይነት ዝንባሌ ያላቸው ሰዎች ላይ ተስፋ ይኖረኛል።
ለአድማጭ የምታዳምጠኝ ከሆነ እኔ ሰጀስት ላድርግ። ሰጀስት የማደርገው ምንድን ነው? እንትናችን ዌብሳይታችንን ብታዳምጥልኝ ደስ ይለኛል። www.thevoiceofethiopia.com እዛ ውስጥ ግባና ያለፉት በተለይ ከጦርነቱ በፊትም ከጦርነቱ በኋላ የምንዘግባቸው አለ። አሁን በቅርብ ከ3-4 ሳምንት በፊት የአማራ ምሁራንና የትግራይ ምሁራን ቁጭ ብለው መነጋገር አለባቸው፣ ችግሩን ሶልቭ ሊያደርጉት ችግሩን ለመቋጨት የሚችሉ እነሱ ብቻ ናቸው የሚል ጥሪ ያቀርበናል። ከዛ ባሻገር ደግሞ እንደ ሚዲያ እዚህ አትላንታ ያሉ ሚዲያ ሰዎች ረባካችሁ እንሰባሰብና ተሰባሰቡና እንደውም ከኔ ሌላ ትልቁን አንጋፋ የተባለው ማህደር አንድነትን አስቀድሜ በእሱ አማካኝነት ለማሰባሰብ ሞክሩና ውይይት ይጀምር ብዬ ተናግር ያለውኝ። አንተም ተናግረሃል። አድማጭ ምናልባት አንዳንድ ጊዜ አላዳመጥክን፣ ምናልባት ሌላ ነገር እየሰራስ እያዳመጥክን ከሆነ ካልሆነ መስተቀር እኛ ያቅማችን እናደርጋለን። ጦርነትን ማውገዘናል። ሲጀምር የጦርነትን ማውገዝ አንድ እንደ መፍትሄ የምንቆጥረው ነው። ጦርነት ትክክል እንዳልሆነ እናውቃለን። ያ ነገር እንዲቆም ሁልጊዜ ጥረታችን ነው። ስለ ሀሳብህ የእኛ ዋና ዓላማ ምንድን ነው? መጥፎውን ሳይሆን ችግሮችን እናገራለን። አሁን ጦርነት ያለበትን ቦታ ምን ያህል ቦታ ጦርነት ያለበት ብቻ ሳይሆን ጦርነት የሌለበት ቦታ ወደ ወለጋ፣ ቤኒሻንጉል፣ ጋምቤላ አካባቢ ሁሉ እኮ የሚሞቱ ስለሚሞቱ ሰዎች እኮ እናወራለን። መፍትሄው ግን ከመንግስት ነው። መንግስት ቁጭ ብሎ ከራሱም ጋር መነጋገር አለበት፣ ከሰዎችም ጋር መነጋገር አለበት ብለናል። ግን ችግር ያለው ምንድን ነው? እንደ ጉም የተበተነ እንደ ዱቄት የደቀቀ ነገር ስለሆነ መነጋገር አልችልም ብሎ አሁን እንደገና ልመና ላይ ገብቷል። ሁላችሁንም የእኛም ሀሳብ ሁሉም ሰው ጥረት አድርጎ ሁለቱ አሁን በዋናነት የትግራይ ህዝብና አሁን አንተ እንደገለጽከው በሃይማኖቱም በባህሉም በሙሉም ነገር አንድ የሆነው የትግራይ ህዝብና የአማራ ህዝብ መገናኘትና መነጋገር አለበት። ያንን ደግሞ ለማድረግ ውስጥም ሆነ ውጭ ያሉ ምሁራኖች መናቸው መናገር የሚችሉት እኔ እናንተ አድማጬ ምናልባት እኛ ተራ ሰዎች ናቸው። ምናልባት ድሉ ስላጋጠመን ማይክሮፎን ላይ ተቀመጥን፣ እኛም እንደ ማንኛው ሰውም ተራ ሰው ነን። ግን ተማረን እናውቃለን የሚሉ ሰዎች የለም ፍለጠው ግደሉ ከሚሉ ይልቅ ቁጭ ብለው ጎረቤታቸውን ወጥተው ትግራይ ሰው ካለ የአማራም ሰው ካለ ሄዶ እስቲ ቆይ ቁጭ ብለን ሻይ እየጠጣን እናውራ ማለቱ ቢሉ በጣም ይመቻልና ሀሳብ ጥሩ ነው። የእኛም ሀሳብ ብቻ የአንተም ሀሳብ ብቻ የአንተን ሀሳብ ሌሎ እናስተላልፋለን። አሁንም ጥሪያችን እንደዛው ነው። የአማራ ምሁራን፣ የትግራይ ምሁራን ሆናችሁ ቁጭ ብላችሁን ለመነጋገር ሞክሩና ችግራችንን ጦርነት ይቁም በሚል መንፈስ
ሁሉንም ወገን እከሌን ከከሌ ያሸንፋል። ያንደኛው ማጥፋት ያንደኛው ከሌ ጣፍታ አንድ ካነጋገር ምን እንስተካከል ለማንኛቸውም ለማንኛቸውም እናመሰግናለን። ወደ እንትናችን ንግባና ጦርን በጦርነቱ መሃል ያልተነገሩ ነገሮች ከትላንት ወዲያ ሰማነው አለ። ከሳምንት በፊት አንድ ጀት ተመቶ እንደወደቀ ተነግሯል። በዛሬው ለት ደግሞ የኢትዮጵያ ጀቶች በትግራይ በኩል ወረቀት እየበተኑ ናቸው። ማን ነው ከጥምር ጦሩ ጋር አሁናችሁ ወያኔን እናጥፋና ለእናንተም ስልኩም ባንኩም ሁሉም ነገር ይከፈትላችኋል የሚል ፍላየር እየተበተነ ነው ያለው። እንግዲህ እነዚህንም እንመልከት። ከዛ ባሻገር ግን በነበረ እዛው ላይ ያለው የኩስለ ግዳጁ ያወራ ነበር እና ይሄ የመከላከያው ትን ባለፈውም ተናግረው አሁንም እናገራሉ። የመከላከያ ሰራዊት እኛ የምናቀው የኢትዮጵያ የመከላከያ ላይ ሰራዊት የለም ጀነራሎቹ አሉ። እንደውም አንድ ጀነራል ትናንትና ተገደለ፣ አንድ ኮሎኔል ባለፈው ሳምንት ተገደለ፣ ከወር በፊት አንድ ሌላ ጀነራልና ኮሎኔል ተገደሉ። መንግስት ምን ማለት መግለጫ እየሰጠው የለም። የሚያሳፍረው ሌላ የሚያሳፍር ነገር ልጨምርላችሁ ወዳጆች፣ የሚያሳፍረው ነገር የኢትዮጵያ መንግስት በግዳጅ ታቸውን የሰው ብሎ ለቤተሰባቸው በወላይታ አካባቢ በአማራ አካባቢ በኦሮሚያ በኩል የተጻፈ ደብዳቤ መርዶ አርድቶ እነዚህ ሰዎች ከአንድም ሁለትም እስከ 10 የሚሆኑ በደምጽ ያሰማሁት 8 ሰዎች አሉ። በህይወት ተገኝተዋል። ትልቅ ነገር ነው። በተማራኩ ግን በህይወት አሉ። ዘመዶቻቸው ግን ሞቱ ብለው ጥቁር ልብሳቸውን ለብሰው ተቀምጠው እያዘኑ ናቸውና እንደዚህ አይነት ዝርክርክ የሆነ ጦርነትም ያካሄደው ለዚህ ነው። መከላከያ ኢትዮጵያ የላትም በየመልኩ ከዚህ በለጠ ሌላ ምንም ልንናገር አልችልም። የላትም። አሁን ያለው የኢትዮጵያ መንግስት ሚሊሻዎች አሉ፣ ጀነራሎች አሉ፣ ሌላ ነገር የለውም። እንትን ምን አደረገው ጦርነቱን ማቆም እንጂ መዋጋት የማይቻልበት ደረጃ ነው ያለውና ይሄን ለጊዜው እንትን ምልና ስለ ፓርላማ ቀደም ጀምሬ ነበርና ፕሬዚዳንቷ የሰላም አቋማች እንደተጠበቀ ሆኖ ትንኮሳ ለሚፈጽም ግን እርምጃ እንወስዳለን ብለዋል። ይሄ ወደ ሰላም ያመጣል ወይስ ንገረኝ እንዴ ነው? እንግዲህ የፕሬዝዳንቷ ንግግር የመንግስት አቋም እንደሆነ ነው ምረዳው ፓርላማ ሲከፈስ ሲናገሩ። ቀጥሎ
እንግዲህ ሰላም ላይ ያለን አቋም ሁሉም ናቸው ማለት ሰላም ላይ ያለን አቋም ይላሉና ሰላም ከፈለጉ የጅቡቲው ስብሰባ ላይ እኮ ጥሩ ሄዶ ነበር። ሰላም ሊያሰፍን የሚችል ርቀት ሄዶ ምናልባት ከዛ በኋላ ባለው ጥቂት ቀናት ውስጥ ድርድር ላይ መቀመጥ የሚቻልበት ደረጃ ላይ ተደርሶ ያ ድርድር እንዳይሄድ ያሰናከለው በኢትዮጵያ መንግስት የተላኩ ተደራዳሪዎች ወይም በሌላ አነጋገር መንግስት ነው። ግን ሁልጊዜ ይመጡና ሰላም እንፈልጋለን ይላሉ። ልክ ድርድር የሰላም ድርድር እንዳይካሄድ የሚያደርግ ሆኖ ሁኔታዎች ያሉ ሲመስላቸውና በተለይ ይኸው እነሱ ናቸው እምቢ ያሉት ሊያስብል የሚችል አቅም ይከተናቸዋል ብለው ሲያስቡ ሰላም እንቀበላለን ይላሉ። የእውነቱ የሰላም ፍላጎት አፍጦ ሲመጣ እና ሰላም መሆኑን ሲያረጋግጡ ግን ያፈርሱታል። እና በመጀመሪያ ደረጃ የሰላም ፍላጎታቸው ጄኒን አይደለም። ፕሬዚዳንቷ ትልቅ ሰው ናቸው። በእድሜም በስራ ልምድም የረጅም ጊዜ ምናልባት በጣም ከእርሊ ወጣትነታቸው ጀምረው በደርግ ጊዜም ጭምር ዲፕሎማት የነበሩ ናቸው። በኋላ ኢህአዴግም ከመጣ በኋላ በጅቡቲ በፈረንሳይ አምባሳደር የዛሬ 25 ዓመት ገደማ ጅቡቲ ነበር።
በጣም
ከዛ በኋላ ወደ ፈረንሳይ ሁሉ ሄደው ነበር። በዚህ ደረጃ ያለ ሰው እንደዚህ አይነት ውሸት ሲናገር የእድሜ መጨረሻ ታሪክ ሲበላሽ ጥሩ አይደለም። እና የሰላም ፍላጎት አለ ወይ ነው በመጀመሪያ ደረጃ። ኮርስ ተጽፎ የተሰጣቸውን ነው የሚያወሩት፣ ግን ተጽፎ የራሳቸው አቋም እንዲሆንም መከራከር አለባቸው። የፕሬዚዳንቱ ንግግር ሲባል ፕሬዚዳንቱ በህገ መንግስቱ በተሰጠው ስልጣን መሰረት የሚያደርገው ነው። ሁለት ነው መሆን ያለበት። የዝም ብሎ ተጽፎ የተሰጠን ሳይሆን የእሳቸውም አቋም ሊኖርበት ይገባል። እና ትልቅ ሻፍት ነው። ከዛ መልሶ ደግሞ ሰላምን የማይቀበል ካለ ግን ደግሞ የመጣት አቅምና ዝግጅነት አለን እንገዛለን ማለት ብዙም በተለይ በሳቸው ደረጃ ካለሰው የማይጠብቀው ስለማን እንደሚያወሩ ስለሚታወቅ እንደው ግን ብሎ ነገሩ ብዙም ክብደት አልሰጠውም ነበር ግን ከተነሳ እንደዚህ በዚህ ደረጃ የሚሆነው ግን ትልቁ ነገር የሰላም ድርድር ሂደቶች እንደገና የማንሰራራት አዝማሚያ እያያዙ መሆኑን የሚያሳዩ ነገሮች አሉ። ወደዛ ብንመለስ ይሻላል።
የአጣብቅኝ ውስጥ ሲገባ ብለህ ነበር። አሁን አጣብቅኝ ውስጥ የገባው የአፍሪካ ህብረት ይመስለኛል። እና ስመለከተው
የራሱ የአፍሪካ ህብረት አጣብቅኝ ውስጥ
እሱ ነው እኮ ማራ እንትን የሙሳ ፋቂ ለምን እንደሆነ አላውቅም። ቅድም አንድ ነገር ስመለከት ነበር ጠቅላይ ሚኒስትሩ አሁን ባህር ዳር ነው ያሉት እና እዛ የነ አብንና የክልሉ ሰዎች የሞትባቸው አማራ ሁሉ በየቦታው እየተገደለ የሞት ይያለ በጣም የሚገርሙ ነገሮች እየሳቆ ጠቅላይ ሚኒስትሩን የተቀበሉ ጥያቄ እንኳን ለማንሳት አልፈለጉ ወይንም ደግሞ ተባባሪ ስለሆኑ ለማንኛቸውም አዚ ማርጎባቸው ነው ወይ እነዚህን ሰዎች እነዚህ የሚያንፈቀፍቃቸው የሚያስቃቸው ብሎ አንዱ አስቀምጦ ነበርና አንዳንድ ጊዜ ስመለከተው ሙሳ ፋቂ ላይ አዚ ማርጎበታል ወይ ጠቅላይ ሚኒስትሩ አድርገዋል ወይ ጠቅላይ ሚኒስትሩ ማነው እንትኑ ለምክራቱም በጣም ያን ትልቅ ድርጅት የሚመራ ሰው የሚያስተባብር ሰው እንደዚህ ወርዶ በሬድዋን ጽሁፍና በጠቅላይ ሚኒስትሩ አነጋ ንግግርና በራሱ ስብሰባ ዛሬ አለ በቃ አደራዳሪዎቹ እና ተደራዳሪ ማንንም ሰው በማያውቀው መልኩ ማይክ ሃርመን ወደ ለ15 ቀን ይመጣ ሲባል የመሽቀዳደም ይመስለኛል እና ንግግር ምልጭ ሆቴን ቆሞኛ እናናና የመሽቀዳደም መሰለኝ
መሽቀዳደም ሳይስብ ሳይዘጋ
አዎ እና የተደረጉት ነገር ምስቅልቅሉን አወጣው ግን ወደ ኋላ ደግሞ ስንመለስ ሴፕቴምበር 11 ላይ የትግራይ ክልላዊ መንግስት ያወጣው መግለጫ አለ በማንኛውም መልኩ ሴሴሽን ኦፍ ሆስቲሊቲ አድርገን ወደ ድርድር ንግባ ንግግራችን እንጠብቀው ሆኖ ያሉትን መልስም አልሰጠ መንግስት ያንን መልስ ባልሰጠበት ነው አሁን የመጣውና አሁን አፍሪካ ህብረት ራሱ ይሄን ነገር ማድረግ ይችላል ወይ ራሱ ሳጣብቅኝ ውስጥ ሳልገባም ወይ ከዛም ደሞ ተከትልና የአሜሪካ ውጭ ጉዳይ ሚኒስትር የውጭ አሜሪካ መንግስትና አምስት የአውሮፓ ሀገራት ሆነው ሴሴሽን ኦፍ ሆስቲሊቲ እንዲቆም እንትን እንዲያደርግ መደበኛ እርዳታው እንዲቀጥል ወደ ድርድር እንዲመጡ የኤርትራ ሰራዊት እንዲወጣ የሚል ጥያቄ አቀርባል በትላንትናው ለት ማይክ ሃርመን ከአቶ ደመቀ ጋራ ንግግር አድርገዋል። ትላንትና ማታ ደግሞ ብሊንከን የራሱን የውጭ ጉዳይ ሚኒስተር መግለጫ ሰጥቶ አንድ አይነት ቋንቋ ነው የተናገሩት እነዚህ ሁሉ ግን አሁን በዋናነት ሁሉም እጃቸውን እየጠነቆለው ደግሞ አፍሪካ ህብረት ላይ ነው አፍሪካ ህብረት ያን ማድረግ ይችላል ወይ ምስቲክ አንተን
አሁን የአፍሪካ ህብረት ኮሚሽን ሊቀመንበር ነው መሳፈቅ አንድ ትዊት አድርጎ ነው ያየው ምልከታ ይጋጋም ይባላል
ማይክ ሃርመን አይደለም ማይክ ሃርመን
አዎ ማይክ ሃርመን አዎ ትዊት ያደረገው ነው እቺ ነበር ስለ ሙሳ ፈቂ ከሳ ሚጠጋ አዎ ከሳ ገመቹ ነው ባያቱ ዝም ነው ትዊተሩ እንት ነው እዚህ የኦሮሚያ የለውጡ ውስጥ የነበረ ሰው ነው በኋላ ከነለማ ሲባረሩ አብሮ ያባረሩ ልጅ ዶክተር ነው ዩኒቨርሲቲ መምህርም ነው እዛም ሀገር የኒውያ ዩኒቨርሲቲ ላይ ያስተምራ አሜሪካ ስለ ሙሳ ፋቂ አንስቶ ድርድሩ ሊያደርግ እንደማይችል ተናግሮ ሙሳ ፋቂ ከ2017 ጀምሮ ስልጣን ላይ ከወጣ ጀምሮ አንድም ቀን ስለ ሰብአዊ መብት ተንፍሶ አያውቅም ነው ያለው ተናግሮ አያውቅም እና ይህ ሰውዬ ስለ ዲሞክራሲም ስለ ሰብአዊ መብትም ስለ ሰላምም ምንም ደንታ ያለው ሰው አለ ራሱ የአፍሪካ ህብረትም በመሰረቱ የአፍሪካ ህብረት በዲሞክራሲን በማጎልበት ሰላምን በማስፈን ዝም ብሎ ያው ለአፍሪካ ችግር አፍሪካዊ መፍትሄ እሱንም እንደመለሱ ያመጡት ተንቀሳቀሰ ይባላል እንጂ አንድም ጊዜ አፍሪካ ውስጥ ሰላምን አስፍኖ ዲሞክራሲን አጎልብቶ ሰብአዊ መብትን አስከብሮ ለዚህ ሰርቶ አያውቅም። ከዚህ የሚመነጭ ነው። ሙዛፈቂ ከዚህ ውጪ ሊሆን አይችልም። ለምንድን ነው ይሄ የሆነው? የአፍሪካ ህብረት የአባል ሀገራት ኢንትረስት ነው ያስጠብቀው። የአፍሪካ ሀገራት በሙሉ ማለት ይቻላል ትንሽ ኬንያ፣ ጋና፣ ደቡብ አፍሪካ አካባቢ ከሚታየው የዴሞክራሲ ጭላንጭል ውጪ የቀረው ፍጹም አምባገነኖች ናቸው። እነዚህ የማህበር አባላት ጥቅም ነው የሚያስጠብቀው። ስለዚህ ስልጣን ላይ ያሉ ዲክታተሮችን ኢንተረስት ማስጠበቅ እንጂ ከዛ ውጪ የህዝብ ፍላጎት የሆነውን ሰላም፣ ዴሞክራሲ፣ ሰብአዊነት የማስከበር ፍላጎት የለውም። ሊሆንም አይችልም ከማህበርተኞቹ አባላት ኢንተረስት ማፈንገጥ ስለማይችልም። ስለዚህ ነው የኢትዮጵያን ግጭት የመፍታት ሊፈታበት የሚችልበት አቅም ብቃትም እንዳይኖረው የሚያደርገው። እና የሙሳ ፈቂ ችግር ከዚህ የሚመነጭ ነው። ራሱ የአፍሪካ ህብረት ችግር ከዚህ የሚመነጭ ነው። ምናልባት ሌሎች ዓለም አቀፍ አካላትም አጅበውት ምንም ጥሩ ልምድ ነው የሚሆነው ለህብረቱም ለአፍሪካ ሀገራት በጫና የሰላም ሂደት ውስጥ እንዲገባ ካልተደረገ በስተቀር ምን ተፈረተ እንዲገባ ካልተደረገ በስተቀር በራሱ ሊያመጣ አይችልም። እና የሰሞኑ ደብዳቤው ከዛ በኋላ ማጣፊያው አጥሮት ምን እንደሚያደርግ ግራ ገብቶት በዚህ ቀን እንኳን ተመልከት፣ ሐሙስ ነው ሮብለት አውጥቶ ቅዳሜ ነው የምናደርገው ነበር ያለው። ቅዳሜ ነው እሱ ሊሰምጣጣ ነበር። አሁን ሳምንቱ ዛሬ መጣ። መቼ እንደሚቀጥል እንኳን አይታወቅም። በዚህ ደረጃ እንደዚህ የወረደ ነገር ውስጥ የገባው ምንም አቅሙ ስለሌለው
በቀደም
እንግዲህ እዛ ጋር መንግስትን ፕሬየር ያደርግበታል። ይኸው ጣልቃ ሊገቡብን ነው፣ የአፍሪካ ህብረት ሳይሰራ ምዕራባውያን እና አሜሪካ እነሱ የሰላም ሂደቱ ባለቤት ሊሆኑ ነው ሲባል ድንገት ጥግ ብሎ የቸከቸከው ደብዳቤ ነው። እና እኔ ከአፍሪካ ህብረት ብዙም አልጠብቅም። ኦፍኮርስ ልምድም እንዲያካብት ሌሎች ዓለም አቀፍ ድርጅቶች የተባበሩት መንግስታትን ጨምሮ አያላን ሀገራት፣ የአውሮፓ ህብረት፣ አሜሪካን ጭምር አብረውት በዋና አደራዳሪነት ሳይሆን በታዛቢነት ቁጭ ብለው ካልሆነ በስተቀር የአፍሪካ ህብረት በራሱ ምንም እንዲያደርግ የሚችለው ነገር አይደለም። ቅድም እንዳልኩ ከማህበርተኞቹ አባላቶቹ ፍላጎት እንደዚህ ነው የምመለከተው።
እንትኑን ማን ነው ችግሩን ለእንትኑ መሰናከል ለድርድሩ መሰናከል ማን ነው የኬንያውን ኡሁሩ ኬንያታን እንትን ማን ነው እንደ ጥፋተኛ አድርገው ሲያወሩ ሰማሁኝ። አሁን በመንግስት አካባቢ ያሉ ሰዎችና መጨረሻ ላይ
ማብራሪያ ነው የጠየቀው።
አዎ አይ ስንትን ሳያደርግ ነው። እኔ አንዳንድ ጊዜ እኛ ችግራችን በሌላ ሰው ላይ ማላከክ ነው እና እንትን እያደረገ ነው። እዛው ላይ ያለህ አሁን የአፍሪካን ጉዳይ በአፍሪካ የሚል ነገር አሁን ዛሬ እንትን ላይ ማን ነው ስሙ ባህር ዳር ላይ የጣና ኮንፈረንስ የሚባል ተጀምሯል እና በጣም እንትን የእንትና መምጣት ገርሞኛል። መምጣት የአልቡርሃን የሱዳኑ አልቡርሃን መምጣት የሱዳኑ አልቡርሃን አንደኛው በዚህ ጦርነት ላይ ተዋናኝ የነበረ ብቻ ሳይሆን በተዋናኝነት ብቻ በአጋዥነት የገባና የኢትዮጵያን መሬት የወሰደ ነው። የኢትዮጵያን ግማሽ መሬት 57 ኪሎ ሜትር በስጦታ መልክ የተሰጠው ሰውዬ ጋር ነው አሁን ጠቅላይ ሚኒስትሩ ቁጭ ብሎ ንግግር ያደረጉትና በዛው መጠን ደግሞ ከአይርላንድ መንግስት ጋር ጦርነት ገብቷል። የኢትዮጵያ መንግስት በዲፕሎማቲክ ቦታ ላይ እነዚህ አምስት ሀገራትን መኮነን ጣልቃ ገቡን በሚል ነው። እንደገና ደግሞ የአይርላንድን ደግሞ በጣም አንዳንድ ሰዎች ሲጽፉና ሲናገሩ ስመለከታቸው አንዳንድ ጊዜ ይቺ አምስት ሚሊዮን በቁጥር የሚያምኑ ሆነው አገኘኋቸው እና አምስት ሚሊዮን የማይሞላ ህዝብ ያላት አይርላንድ ደግሞ ኢትዮጵያን 100 ሚሊዮን ያላትን ህዝብ እንደዚህ ልታደርግ አትችልም ይላሉ። ሀብትና እውቀት ብቃት ያለው ስለሆነ ነው። እና ኢትዮጵያ መንግስት በጣም ከሚጠበቀው በላይ የሄደበት ነው። እና ጦርነት አቁሙና ለሰላም ተደራደሩ፣ ሰብአዊ መብት ጠብቁ ማለት ይህን ያህል ያስቸግራል ወይ? እና የዲፕሎማቲክ እንትናችንም እየወደቀብኝ እየወረደብኝ መጥቷል። እነሱንስ ምን የምትለው ነገር ካለ ባጠር አድርገው ነው።
እሺ፣ የዲፕሎማሲ ትንተና የሚባልም ነገር የለም እኛ ጋር። ዲፕሎማሲም የሚባል ነገር የለም በመሰረት አሁን አምስቱ ሀገራት የኢትዮጵያ ረጂዎች ናቸው። ደሚሶቹ የአውሮፓ ህብረት አባልም ናቸው። በተናጠልም በአውሮፓ ህብረትም በኩል በኢትዮጵያ ሰላም እንዲሰፍን፣ ሰብአዊ መብት እንዲከበር፣ ዲሞክራሲ እንዲጎለበት እርዳታ ያደርጋሉ። በገንዘብ፣ በእውቀት፣ በሁሉም ነገር። ከዛ እንደ ማንኛውም የዓለም አካል ኢትዮጵያ ውስጥ የሚኖረው ሰላምና መረጋጋት የመቶ ሚሊዮን ህዝብ የተሸከመ ሀገር ውስጥ የሚኖር ሰላምና መረጋጋት ሊያሳስባቸዋል። ምክንያቱም ዳፋው መጨረሻ ላይ ሄዶ ለእነሱም እንደሚተርፍ ያውቃሉ። ከዚህ የተነሳ የኢትዮጵያ ጉዳይ ያሳስባቸዋል። ስለዚህ ተዋጓል አሉ ተጫረሱ ኦር ውድመት የሚያመጣ ነገር አድርጓል አሉ። ችግር ውስጥ ናችሁ፣ ሰው ያለቀባችሁ ነው፣ ኢኮኖሚያችሁ እየወደቀ ነው፣ ብድራችሁ መክፈል አልቻላችሁም። እነዚህ ነገሮች ሁሉ ስላሉ ወደ ሰላም ሂዱ ነው። ግጭት ሊያመጡ የሚችልባችሁ ግጭት አቀጣጣይ የሆኑ ጣልቃ ገብነቶች ይቅሩ ነው። ይሄ ፖዘቲቭ ነገር ነው። ይሄንን ትንሽ ሀገር ነች፣ 5 ሚሊዮን ያላት። 5 ሚሊዮን ቢኖራት ባይኖራት እኮ ከኢትዮጵያ ትበልጣለች። በጣም የጠራ ዴሞክራሲ፣ ሰላም፣ የከፍተኛ የላይፍ ስታንዳርድ ምን ያለበት ሀገር ነች። ሞዴል ልናደርጋት የምንችል የምናያት እንጂ አምስት እንደዚህ እንዴት በእኛ ውስጥ ገባለች አይደለም የሚባለው። እንደዚህም አይደለም ዲፕሎማት የሚሰራው በመሰረቱ
አልነበርም።
ለማንኛውም
አዎ፣ የተባበሩት መንግስታት ድርጅት ተወካይ የሆኑት አምባሳደር አስቀ ስላሴ ከሳምንት በፊት አንድ ከነ ሲሳያጊና ጋራ ቃለ ምልልስ ያደርጉ ሰምቻቸው ነበርና እሳቸው ጠያቂዎቹም አየርላንድ ላይ በቃ እርምጃ መወሰድ አለበት፣ እንደዚህ አይነት ሀገሮች ላይ እርምጃ መወሰድ አለባቸው የሚሉ ናቸው። እሳቸውም በተዘዋዋሪ መናገር የፈለጉትም ያን ነገር ነውና አንዳንድ ጊዜ ምን ለማግኘት እንደተፈለገ ባላውቀውም እንደ መንግስት እንደዚህ በግላጭ ወጥቶ በሚደረግበት ጊዜ የኢትዮጵያ አየር መንገድ በተለያየ መልኩ ችግር በነበረበት ጊዜ በአየርላንድ በኩል አቋርጦ መምጣቱ የሰዓትም የገንዘብም ትርፍ ያገኘበት አካባቢ ነው። እኔም እንደው እንትን ስናደርግ እና አሁን የትላንት ከትላንት ወዲያ የወጡት መግለጫ ከኢትዮጵያ መንግስት የሚመጡት ካስፈለገ እንትን እናደርጋለን ብለው ሲሉ ምናልባት እነዛኞቹ ሁለት ጊዜ ስለሚያስቡ እርምጃ ላይወስዱ ይችላሉ። አሁን ባለው ሁኔታ ግን የነገን ኢትዮጵያ የሚመለከት አይመስለኝም። ጠቅላይ ሚኒስትሩም ሆኑ የእሳቸው ምክትል የሆኑት ወይም ደግሞ የእሳቸው ተከታዮች ወይም በውጭ ጉዳይ ሆን በተለያየ መልኩ ያሉት የመንግስት ሰራተኞች የነገቷ ኢትዮጵያን እየተመለከቱ ያለ ስራ እየሰሩ አይደሉም እና ምናልባት የዛም እንትን ማን ነው ምን ልበለው በአማርኛ አንዳንድ ጊዜ ጠፋኛል፣ እንግሊዝኛ ጉራማይሌ ቋንቋ ለምጄ በአንዳንድ ወቅት ላይ መናገር ያቅተኛል እና ኢንፍሉዌንስ አላቸውና እሱን እንትን ለማለት ብዬ ነበር። ለማንኛቸውም እነዚህ ነገር አዎ፣ እሺ እሺ፣ ቀጥል።
እርምጃ ትውሰድ ይላል።
አዎ፣
ምናልባት ልታደርግ የምትችለው ምንድን ነው? ኢትዮጵያ ምንድን ነው የመጨረሻ አየርላንድ ይችን ሀገር ሊጎዳ የሚችል እርምጃ ምንድን ነው ልትወስድ የምችል? ሳስበው እኮ ምንም የለም፣
ኢትዮጵያ ምንም የላት።
ስለዚህ ምንም ቺን ሀገር ሊጎዳ የሚችል ነገር ምንም ልታደርጋት፣ ዴሞክራሲ አታስተምራትም፣ ሰላም አታስተምራትም፣ አታስታርቃትም፣ የሰብአዊ እርዳታ አትሰጣትም፣ የኢኮኖሚ ድጋፍ አታደርግላትም፣ ኢንቨስትመንት ከኢትዮጵያ ኢንቨስትመንት እንዲሄድላት አትጠብቅም፣ አቅማ የላት። ምንድን ነው ልታደርጋት? ወደ ኢትዮጵያ ስትመጣ ግን ከዚች ሀገር ሁሉንም ነገር ትፈልጋለች። ምንም ያላደረገህን ሀገር ተነስተህ
እንደዚህም
ትረግጠው አቅም ያለውን ሀገር ረጋጩ ነው የሚቆጠው። ስለዚህ እነሱ ይኸውልህ ለጊዜው ምዕራባውያንን የተገዳደረ መንግስት እርምጃ ወሰደ፣ አምባሳደር አባረረ የሚባለው ነገር በሶሻል ሚዲያ እንዲነገርላቸው እና ከዛ ይሄ የቀሰቀሱት የአመለካከቱን ያበላሹበት ሰው አለ። እሱ እዛ እነሱ ፌስቡክ ላይ ሲለጥፉ ላይክ እና ሼር ያደርግላቸዋል። በቃ ከዚህ ያለፈ ምንም የሚያተርፉት ነገር የለም።
እኔ አንዳንድ ጊዜ ከዚህ በፊት ይወጣ በሃደግ ጊዜ ይወጣ የኢትዮጵያ የውጭ ግንኙነትን በተመለከተ ይወጣ ሰነድ አለ በመጽሐፍ ደም በቃ በደምኛ መጽሐፍ አለ። እኔ እነዚህ ሰዎች እንደገና ያን መጽሐፍ አዎ ሄዶ ቢያነቡት ግንኙነት ማለት ምንድን ከማን ከማን ጋር ማን ነው ጣላት ነው ማን ነው ወዳጅ ነው ብቻ ሳይሆን በአጠቃላይ ኢትዮጵያ ማድረግ ያለባትን የውጭ ግንኙነት ሁኔታዎችን ሊማሩበት ይችላሉ። አንድ ቀደም አሁን ሰዓታችን አልቃለች ሌላ ነገር ልጠይቅ ነበር እሱን ላቆዩ ለሚቀጥለው ምክንያቱም ሰው ስለሚሞት ማን ሞተ ብዬ ባወራቷ ምንም ለውጥ አይመጣ። ወደ እንትን ልውሰድህ ቀደም አሁን ቅድም ስትናገር ጭንቅላቴ መጥቶ ነው የብድር ውጥረት ውስጥ ገብታለች አልከኝ። ከሰሞኑ በዋሽንግተን እየተደረገ ያለ ድርድር አለ የብድር ቅነሳና የብድር ስረዛ የሚባል ነገርና በዛ ላይ ኢትዮጵያ 660 ነው 650 ሚሊዮን ዶላር መክፈል አለባት ለመክፈል አቅም የላትምና ውጥረቱ በጣም የከፋ ከመሆኑ የተነሳ ምን ይዘው እንደሚመጡ ማላቅምና እሱን ተከትሎ ትላንትና ይወጣል አሁን ሊፕስቲክ ላይ ኤልሲ ከፍቶ የሚመጣ ካለ በጣም ችግር በጅቡቲ በኩል በድሬዳዋ በኩል በኮንትሮባንድ ለሚወጡ ሰዎች ኤኒሃው ወደዛ እንተውና የብድሩ ነገር በጣም ኢትዮጵያ በጣም ችግር ውስጥ ያለችበት ሁኔታ ላይ ያለ ነው የምትለው ነገር
ካለ ባለች የውጭ ምንዛሬ ሪዘርቭ ነው ያለ
ያ 20 ቀን ለ20 ቀንም ካለ ጥሩ ነው ምክንያቱም ባለፈው ወር 20 ቀን ሲባል ነበር ምን ሸጥንና ነው 20 ቀን የሚኖረን ጥያቄው ነው እንኳን መልገበኝ እሱ ነው አንድ ነገር
እንግዲህ ኬት ለለቀቀሙ ታላቅም ግን አንድ ወር ሚኒመም
አዎ
ሚኒመም የሁለት ወር ነው ሊኖራን
ይችላል። እና የብድሩ አጣብቂኙን የብድሩ ሁኔታ ምንድን ነው? አንተ ብዙ ኢኮኖሚ ውስጥ ስለነበርክ እንደው አጠራ አድርገና በሁለት ደቂቃ አለን ይመስለኛል ሁለት ደቂቃ እሺ አጠራ አድርገልኝ ግራም ካቱም እሱን በልልኝና ያቶ ኢሳያስን ነገር ተገኝቷል ያቶ ኢሳያስን ንግግር ሳላዳምጣቸው እንዳንተ
የምትለው ይሄኛው ሰፊ ነው ጉዳዩ
በቃ
ሰዓት የለንም ግን ለማንኛውም ብድር መበደር ለልማት ነው የምትበደረው ብድር ትበደር ነው የኖረችው ግን ብድር ራሱን ብድር ረቢ ሀብት ስለሆነ ካፒታል ስለሆነ ረቢ ሀብት ስለሆነ ረብቶ ነው የሚከፍለው ከቅርብ ጊዜ ወዲህ ጠቅላይ ሚኒስትሩ የተበደሩት ገንዘብ ግን ረቢ በረቢ ሀብትነት አይደለም ጥቅም ላይ የዋለው ስለዚህ እዳው ፐብሊክ ዴት ሆኖ ነው የተቀመጠው ብዙ ነው ማውራት የሚቻለው ግን በቃ ይታኝ
ለኢትዮጵያነትን እንደግፋለን ለኢትዮጵያን የቆምን ላሏችሁ ሰዎችና ከኢሳያስ አፈወርቂ ጋራ እጅና ጓንት ለሆናችሁ ሰዎች ኢሳያስ አፈወርቂ ያሉትን ነገር እናዳምጣቸውና በዚሁ ልሰናበታችሁ መልካም ሳምንት ይሁንላችሁ ሰላም ያሰማ እስከሚቀጥለው ሳምንት አቶ ኢሳያስ እንደዚህ ነው ያሏችሁ ከማራ ጋራ እንኳን መኖርና መለመድም አይቻልም ብሏል ቀጥ እናዳምጣቸው
ከነማ ሀድራን ደርኮይና በሐፋፋ ከነብላለና ኢትዮጵያ በታቲንካ ሀመገር ካትቆጣ
ኢትዮጵያን ለንበታተናትና ለናስተዳድራት ከፈለግን ለንበታተናት ይገባል። የመበታተናችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልጋል። ካማጋር እንኳን አብሮ መኖር አብሮ መለመንም አይቻልም።
ኢትዮጵያ አሁን ገዛ ከነማ ሀድራን ደርኮይና በሐፋፋ ከነብላለና ኢትዮጵያ በታቲንካ ሀመገር ካትቆጣ
ኢትዮጵያን ለንበታተናትና ለናስተዳድራት ከፈለግን ለንበታተናት ይገባል። የመበታተናችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልጋል። ካማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም።
ኢትዮጵያ አሁን ገዛ ከነማ ሀድራን ደርኮይና
በጣም ነው ማመሰግነው
ከነብላለና ኢትዮጵያ በታቲንካ ሀመገር ካትቆጣ
ኢትዮጵያን ለንበታተናትና ለናስተዳድራት ከፈለግን ለንበታተናት ይገባል።
አድማጮች እንግዲህ ለይባቀናን እናመሰግናለን እንግዲህ አቶ ኢሳያስን አዳምጣችኋል ከዚህ ሌላ ምን መናገር አንችልም ሰላም አለኩ።